ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ጠቅላይ ሚኒስትር አብይ አህመድ የዘንድሮ የሰላም ኖቤል ተሸላሚ ሆኑ።
Thank you very much. I'm so humbled. I'm thrilled when I just heard the news. Thank you very much. It is
በጣም አመሰግናለሁ። አሁን ወሬውን ስሰማ ክብር ይሰማኛል። ለአፍሪካ ለኢትዮጵያ የተሰጠ ሽልማት ነው።
ጠቅላይ ሚኒስትር አብይ አህመድ የሽልማቱን ዜና ሲቀበሉ የተናገሩትን የሰማችሁ ተናስተልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ከዛሬ አርብ መስከረም 30 2012 ልዩ ልዩ ዝግጅቶቻችን ጋር አስተናጋጆች አሉ አከበደና
ቆንጂት ታየነን። ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። የስርጭት መሐንዲሳችን ጆ ጊልስ ነው። አብላጫው የምሽቱ ዝግጅታችን በዚሁ በዘንድሮ የኖቤል የሰላም ሽልማት ጠቅላይ ሚኒስትር አብይ አህመድ የተሸለሙትን ዙሪያ ያተኩራል።
ከዓለም ዙሪያና ከሀገር ውስጥ የተለያዩ አካባቢዎች የተሰጡ ምላሾች እንዲሁም የአዲስ አበባው ባላደራ ምክር ቤት በሚል የተቋቋመ ቡድን በዛሬው ለተሰጠው ጋዜጣዊ መግለጫ ይዘናል። በቅድሚያ ግን የሰዓቱን ያለም ዜና።
ጠቅላይ ሚኒስትር አብይ አህመድ ያሸነፉት የኖቤል የሰላም ሽልማት ለኢትዮጵያ ሕዝብ የተበረከተ ያደራ ሽልማት ነው ሲል ጽህፈት ቤታቸው አስታውቋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በሰጡት መግለጫ ሽልማቱ የሚያዘናጋ ሳይሆን ለበለጠ ስራ የሚያነሳሳና ኢትዮጵያውያን አንድ ከሆንን ምን ማከናወን እንደምንችል ያመላከተ ነው ብለዋል። ይህንን በምሽቱ አብይ ርዕስ እናቀርባለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዘንድሮ የኖቤል ሽልማትን ለመቀበል ያበቃቸው ምክንያት የኖርዌይ የኖቤል ኮሚቴ ሊቀመንበር በሪት ሬስ አንደርሰን አስረድተዋል። አምስት አባላት ያሉት የኖቤል ኮሚቴ የኢትዮጵያን ጠቅላይ ሚኒስትር ለሽልማቱ የመረጣቸው ስልጣን ከተረከቡ ከጥቂት ወራት በኋላ በሀገራቸውና በኤርትራ መካከል የነበረው የጦርነት ሁኔታ ተገጥቶ እርቅና ሰላም እንዲመጣ በወሳኝ ተነሳሽነት በወሰዱት እርምጃ እንደሆነ አስታውቋል። ሊቀመንበሯ ያደረጉትን ንግግር አዳነች ፍስሐዬ ታቀርባለች።
እንደተሰናዳና ቀርባለን። ወደ ተከታዩ ዜና ስናልፍ ኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ክፍለ ግዛት ውስጥ የፕሬዝዳንቱን ጽህፈት ቤት አባላት ያሳፈረ አውሮፕላን ትላንት ተከስክሶ 8 መንገደኞችና የበረራውን ሰራተኞች በሙሉ ማለቃቸው ተዘገበ። የፕሬዝዳንቱ ፌሊክስ ተሸክዲ ለአሜሪካ ድምጽ በሰጡት ቃል የፕሬዝዳንቱ ሾፌር የሎጂስቲክ ኃላፊና ወታደሮችም ያሉበት ቡድን ወደ ዋና ከተማዋ ኪንሻሳ ያመራ ሳለ በረራውን ከጀመረ ከአንድ ሰዓት በኋላ ከራዳር እይታ መሰወሩን ገልጠዋል። የአደጋው መነሻ እስካሁን በውል አልታወቀም። የአውሮፕላኑ መከስከስ አደጋ ዛሬ ጠዋት እንደወጣ በመቶዎች የተቆጠሩ የፕሬዝዳንቱ ደጋፊዎች በሳቸው ላይ የተሞከረ መፈንቅለ መንግስት መስሏቸው በመደናገጥ ኪንሳሻ ጎዳና መውጣታቸውን የሀገር ውስጥ መገናኛ ብዙሀን ዘገባዎች አሳይተዋል። ይሁን እንጂ የሰጉበት ጉዳይ እውነት መሆኑን የሚያመለክት እስካሁን ምንም መረጃ አልተገኘም።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኖርዌዩ የኖቤል ኮሚቴ ሊቀመንበር በሪት ሬስ አንደርሰን አምስት አባላት ያሉት የኖቤል ኮሚቴ የኢትዮጵያን ጠቅላይ ሚኒስትር ለሽልማቱ የመረጠበትን ምክንያት ስልጣን ከተረከቡ ጥቂት ወራት በኋላ በሀገራቸውና በኤርትራ መካከል የነበረው የጦርነት ሁኔታ ተገጥቶ እርቅና ሰላም እንዲመጣ በወሳኝ ተነሳሽነት በወሰዱት እርምጃ ምክንያት እንደሆነ ተናግረዋል። ንግግሩን የያዘ ዘገባ አዳነች ፍስሐዬ ይዛለች።
የኖርዌይ የኖቤል ኮሚቴ ሊቀመንበር በሪት ሬስ አንደርሰን ለጠቅላይ ሚኒስትር አብይ አህመድ ስለተሰጠው ሽልማት አስታውቀዋል።
The Norwegian Nobel Committee has decided to award the Nobel
የኖርዌይ የኖቤል ኮሚቴ የዘንድሮውን የ2019 ዓመተ ምህረት የኖቤል የሰላም ሽልማቱን ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመስጠት ወስኗል። ሰላም ለማምጣትና ዓለም አቀፍ ትብብር እንዲኖር ላደረጉት ጥረት በተለይም በሀገራቸውና በኤርትራ መካከል የነበረው የጦርነት ሁኔታ ቆሞ እርቅና ሰላም እንዲመጣ ባደረጉት ወሳኝ እቅዳቸው ምክንያት ነው ለሽልማቱ የተመረጡት። በኢትዮጵያ በመስራቅና በሰሜን ምስራቅ የአፍሪካ ቀጠናዎች እርቅና ሰላም እንዲኖር ለሚጥሩት ባለድርሻዎች እውቅና ለመስጠትም ጭምር ነው።
ሪስ አንደርሰን አያይዘውም አብይ አህመድ ባለፈው ዓመት ሚያዝያ ወር ላይ የኢትዮጵያ ጠቅላይ ሚኒስትር ሲሆኑ ከኤርትራ ጋር የሰላም ንግግር እንዲቀጥል ለማድረግ ፍላጎት እንዳላቸው ግልጽ አድርገዋል ብለዋል። ከፕሬዝዳንት ኢሳያስ አፈወርቂ ጋር በቅርብ በመተባበርም ለረጅም ጊዜ የቆየውን ሰላምም ሆነ ጦርነት አልባ ሁኔታን ለመቀየር የሰላም መርሆችን ቀየሱ። እነዚህ መርሆች ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሐምሌና መስከረም ወር አስመራና ጅዳ በፈረሟቸው ሰነዶች ላይ ሰፍረዋል ሲሉ ሊቀመንበሯ አስታውሰዋል። የኖርዌይ የኖቤል ኮሚቴ ዋና ጸሐፊም ሆነው የሚያገለግሉት የኖቤል ተቋም ዋና ስራ አስኪያጅ ኦላፍ ኒልስታድ ጠቅላይ ሚኒስትር አብይ አህመድን ስልክ ደውለው ነበር ያበሰሯቸው።
Yes, hello, Mr. Prime Minister. This is Mr. Njalstad speaking. I am the Secretary of the Norwegian Nobel Committee and calling from Oslo.
የኖርዌይ የኖቤል ኮሚቴ ጸሐፊ ከኦስሎ ነው የደወልኩልዎ። የዚህ የዓመቱ የኖቤል ሽልማት ተረካቢ በመሆነው እንኳን ደስ ያለው ማለት ፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድ ይመልሳሉ።
Thank you very much. I'm so humbled. I'm thrilled when I just heard the news. Thank you very much. It is
በጣም አመሰግናለሁ። አሁን ወሬውን ስሰማ ክብር ይሰማኛል። ለአፍሪካ ለኢትዮጵያ የተሰጠ ሽልማት ነው። የተቀሩት የአፍሪካ ሀገራት መሪዎች በአህጉራችን ሰላም ከመገንባት ሂደት አንጻር እንዴት በአውንታይ መንፈስ እንደሚቀበሉት መገመት ይችላል። በጣም አመሰግናለሁ። ከፍተኛ ደስታ ተሰምቶኛል።
I'm glad to hear and we share your hope.
በመስማቴ ደስ ይለኛል። ተስፋውንም እጋራለሁ።
የኖርዌይ የኖቤል ኮሚቴ ሊቀመንበር ሬስ አንደርሰን በኤርትራና በኢትዮጵያ መካከል የሰላም ስምምነት ለማድረግ የተቻለው ጠቅላይ ሚኒስትር አብይ አህመድ ዓለም አቀፍ የድንበር ኮሚሽን እንደ አውሮፓ አቆጣጠር በ2002 ዓ.ም ምረት የሰጠውን ብይን ካለምንም ቅድመ ሁኔታ ለመተግበር ባሳዩት ፍላጎት ምክንያት ነው ብለዋል። ይሁንና ሰላም በአንድ ወገን ብቻ ሊመጣ ስለማይችል ጠቅላይ ሚኒስትር አብይ አህመድ እጃቸውን ሲዘረጉ የኤርትራው ፕሬዝዳንት ተቀብለው ጨብጠውታል። በሁለቱም ሀገሮች መካከል የተደረገውን ሰላም በኦፊሴል እንዲከናወን ረድተዋል በማለትም ሬስ አንደርሰን አስገንዝበዋል። የኖርዌይ የኖቤል ኮሚቴ የኖቤል ሽልማቱ ለኢትዮጵያና ለኤርትራ ህዝቦች አውንታዊ ለውጦችን ለማምጣት ይረዳል የሚል ተስፋ እንዳለው ሬስ አንደርሰን ጠቁመዋል።
አድማጮች ስርጭታችን እስከ 4 ሰዓት ይቀጥላል። አሁን ከዓለም ዜናዎች አንዱን እናስከትል። ቱርክ ሰሜን ምስራቃዊ ሶሪያ ድንበር ዘልቃ የከፈተችውን ከህግ አግባብ ውጪ እንዳይሆን ራሷን እንድትቆጣጠር የሰሜን አትላንቲክ ሀገሮች ድርጅት ኔቶ አሳሰበ። የኔቶ ዋና ጸሐፊ የኔስ ስቶልተንበርግ ከሶሪያ ኩርድ ተዋጊዎች በኩል የጸጥታ ስጋት እንዳለባት እንደሚገነዘቡ አመልክተው ይሁን እንጂ አሁን የተከፈተው ጥቃት በእስላማዊ መንግስት ቡድን ላይ የተገኙትን ድሎች አደጋ ላይ ሊጥል እንደሚችል አስጠንቅቀዋል። ስቶልተንበርግ ይህን ያሳሰቡት ዛሬ ኢስታንቡል ውስጥ ከቱርክ ውጭ ጉዳይ ሚኒስትር መብሎት ካቡሶንግሉ ጋር ባደረጉት ጋዜጣዊ ጉባኤ ላይ ነው። የቱርኩ የውጭ ጉዳይ ሚኒስትር አገራችን በተደቀነባት አደጋ ከኔቶ በኩል ድጋፍ ተጠብቃለች ብለዋል።
የቀድሞዋ በዩክሬን የዩናይትድ ስቴትስ አምባሳደር በፕሬዝዳንት ዶናልድ ትራምፕ ላይ ከስልጣን ለማሰናበት የሚያበቃ ጥፋት ጠፍቶ እንደሆን ምርመራ በከፈቱት የተወካዮች ምክር ቤት ኮሚቴዎች ፊት በዝግ ሸንጎ ቀርበው ቃላቸውን ሊሰጡ ገብተዋል። የውጭ ጉዳይ ሚኒስቴር ባለስልጣናቱ የምስክርነት ቃላቸውን እንዳይሰጡ ባለስልጣናቱን ለመከልከል ሲሞክር እንደነበረም የሚታወቅ ነው። ፕሬዝዳንት ትራምፕ ፖሊሲዎቻቸውን ለማበላሸት ይፈልጋሉ ያሉ መሰረተ ቢስ ወንጀላዎችን ተከትለው ማሪ ዩቫኖቪችን ባለፈው ግንቦት ወር ከዩክሬን አምባሳደርነታቸው እንዳነሷቸው ይታወሳል። ዋይት ሃውስ ምርመራውን ህገ መንግስቱን የጣሰ ነው ብሎ አልሳተፍም ባለው ውሳኔው ቀጥሏል። የውጭ ጉዳይ ሚኒስቴርም በአውሮፓ ህብረት የዩናይትድ ስቴትስ አምባሳደሩን ጎርደን ሰንላንድን በውዴታ የምስክርነት ቃል እንዳይሰጡ አግዷል። ትራምፕ ከዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ጋር ባለፈው ሐምሌ ያደረጉትና በምክር ቤት ለተከፈተባቸው ምርመራ ምክንያት የሆነው የቴሌፎን ንግግር ላይ ምንም ያጠፋሁት ነገር የለም በሚለው ክርክራቸው እንደቀጠሉ ናቸው። ግንባር ቀደሙን የዲሞክራቲክ ፓርቲውን ፕሬዚደንታዊ እጩ ተፎካካሪ ጆ ባይደንንና ልጃቸውን ሃንተርን እንዲመረምሩ ሚስተር ትራምፕ የጠየቋቸው ዘለንስኪም ይህን ካላደረክ የሚል የእጅ ጥምዘዛ ነገር አልደረሰብኝም ሲሉ ተናግረዋል። የቀድሞ ምክትል ፕሬዚደንት ጆ ባይደንና ልጃቸው ሃንተር ጥፋት መፈጸማቸውን የሚያሳይ አንድ ማስረጃ የለም። ምክር ቤታዊ ምርመራውን እየመሩ ያሉት ኮሚቴዎች ትናንት ለሚስተር ትራምፕ የኤነርጂ ሚኒስትር ሪክ ፔሪና ለፕሬዝደንቱ የግል ነገረ ፈጅ የቀድሞ የኒውዮርክ ከንቲባ ሩዲ ጁሊያኒ ሁለት ረዳቶች ቀርባችሁ ቃላችሁን ስጡ የሚል መጥሪያ ልከው ነው።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በአለም ዜና የጀመረው መደበኛ ሜትር ባንድ አጭር ሞገድ በአሃዱ ሬዲዮ ኤፍኤም 94.3 ላይና በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ ጠቅላይ ሚኒስትር አብይ አህመድ ያሸነፉት የኖቤል የሰላም ሽልማት ለኢትዮጵያ ሕዝብ የተበረከተ ያደራ ሽልማት ነው ሲል ጽህፈት ቤታቸው አስታወቀ። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በሰጡት መግለጫ ሽልማቱ የሚያዘናጋ ሳይሆን ለበለጠ ስራ የሚያነሳሳና ኢትዮጵያውያን አንድ ከሆንን ምን ማከናወን እንደምንችል ያመለከተ ነው ብለዋል። የጠቅላይ ሚኒስትሩን ስሜት ያጋሩ የቅርብ ሰዎችም እንደ እዳ ይቆጠራል ማለታቸውን ገልጸዋል። የኖቤል የሰላም ሽልማቱ ጠቅላይ ሚኒስትር አብይ አህመድና ኢትዮጵያ በዓለም አቀፍ መድረኮች ያላቸውን ተሰሚነት የሚጨምር መሆኑን ደግሞ የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች ተናግረዋል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል።
መሪያቸው በጩነት መቅረባቸውን ከሰሙ ኢትዮጵያውያን የኦስሎውን ስነ ስርዓት በተለያዩ መንገዶች የተከታተሉ ጥቂቶች አይደሉም። ጠቅላይ ሚኒስትሩ ግን ዛሬም ስራ ላይ ነበሩ። ማሸነፍ አለማሸነፋቸውን ለማወቅ በቀጥታ ከመከታተል ይልቅ በመደበኛ ስራ ላይ ተጠምደው ነበር። ጽፈት ቤታቸው እንደጠቆመው የ2019 የኖቤል የሰላም ሽልማት ኦስሎ ላይ ይፋ ሲደረግ እሳቸው ለዚህ ሽልማት ካበቋቸው አንዱ የሆነውን የሱዳን ጉዳይ ካገሪቷቻቸው አብደላ ሐምዶክ ጋር እየመከሩ እንደነበር ነው ጽፈት ቤታቸው የገለጸው። አስደሳቹን ዜና የሰሙትም በዚያ ስራ ላይ እንዳሉ ነው። ጠቅላይ ሚኒስትሩ የኖቤል የሰላም ሽልማት ማሸነፋቸውን እንደሰሙ የነበራቸውን ስሜት ያጋራኝ መዋዘ ጥበባት ዳንኤል ክብረት ነው።
ልክ አንድን ጉዳይ ከጨረሱት በኋላ ወደ ቀጣዩ ነው። የስራ ባህላቸው እንደዛ ነው። አንድ ጉዳይ ይጨርሳሉ፣ ሲያልቅ ወደ ቀጣዩ ይሄዳሉ። ያን ጉዳይ እንድታነሳባቸው እና በዛ ጉዳይ ላይ ብዙ መነጋገር አይፈልጉም። አሁን ቀጣዩ ስራ ላይ ነው ማተኮር የሚፈልጉት እና በእንዲህ አይነት ጉዳይ እጅግ ትሁት ናቸው። እንዲህ አይነቶቹን ነገሮች በጣም በማድነቅና በጣም ከፍ በማድረግ ጉዳይ በእጅግ ትሁት ናቸውና በቃ እኛ ሰራን እንድንሸለም አይደለም የሰራ ነው። ከመጣ እናመሰግናለን። እንደ እዳ ነው መቁጠር ያለብን። እሳቸው እንደ እዳ ነው የቆጠሩት። እንደ እዳና ብዙ ነገር ለመስራት እንደ ተከፈለ ቀብድ ብዙ ለሀገር፣ ለዓለም፣ ለህዝብ ሰላምና አንድነት ለመስራት ህዝብ ቀድሞ እንደከፈለው ቀብድ ነው ያየሁት።
የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በሰጡት መግለጫም ተመሳሳይ ሐሳብ አንጸባርቀዋል። ሽልማቱ ለሁሉም የኢትዮጵያ ህዝቦች የተበረከተ ነው ያሉት የፕሬስ ኃላፊው የመተባበራችን ውጤት ምን ሊሆን እንደሚችል ያሳያል በማለትም አብራርተዋል።
ዛሬ ለመሪያችን የተሰጠው ዕውቅና ሽልማት እኛ ኢትዮጵያውያን አንድ ስንሆን፣ ስንደማመጥ፣ ስንከባበር ለሰላም ለይቅርታና ለፍቅር አእምሯችንንና አካላችንን ስናስገዛ ሁሉንም ነገር ማሸነፍ እንደምንችል ታላቅ መልእክት ያስተላለፈ ዕውቅናና ሽልማት ነው። ስለዚህ ይሄ ሽልማት ምልክት የሚሆነው ላለፈው በ18 ወራት ለተሰሩ ስራዎች ሳይሆን በቀጣይ ስለምንሰራቸውም ስራዎች መልእክት ያስተላልፍልን። ከዚህ በኋላ ባሉት ጊዜያት እኛ ኢትዮጵያውያን በርካታ ልዩነቶች ቢኖሩንም ልዩነቶቻችንን በሰከነ ሁኔታ ሊያጣሉን፣ ሊያቃቅሩን፣ ሊከፋፍሉ የሚችሉ ነገሮችን ትንሽ ቦታ ሰጥተን በትልቁ አንድ ሊያደርጉን ሊያስማሙንና ሊያስተባብሩን የሚችሉት ተግባራትና ስራዎች ላይ ከሰራን የታሪካችንንም መልካም መልካም ነገር ካጎላን እንከኖቹን በልካቸው ለትምርት ብቻ ካነሳናቸው እኛ ኢትዮጵያውያን አሸናፊ እንደምንሆን እናም ይሄ ለኢትዮጵያውያን የተሰጠም ያደረን ሽልማት አድርገን እንወስደዋለን።
በተለያዩ መስኮች የተሰማሩ ኢትዮጵያውያንም ሽልማቱ ትልቅ ትርጉም ያለው ከፍተኛ ግምት የሚሰጠው መሆኑን ተናግረዋል። ለስድስት ዓመታት በተባበሩት መንግስታት ድርጅት የስልጣን እርከን ሶስተኛ ሰው በመሆን ያገለገሉት የቀድሞው አንደር ሴክሬታሪ ጀነራል ኢትዮጵያዊው ዶክተር ተገኘ ወርቅ ጌቱ አንዱ ናቸው።
በጣም ደስ ብሎኛል። ትልቅ ነገር ነው ለሀገራችን፣ ለህዝባችን፣ ለአህጉራችን እና በጠቅላላ ለታዳጊ ሀገሮችም ትልቅ ነገር ነው። ያነቃቃል። ሁለተኛ ደግሞ ለሰላም ለሚሰሩ ኃይላት ትልቅ አስተዋጽኦ ያደርጋል። ለአካባቢያችን መረጋጋትና ሰላም አብሮ ለመስራትና አብሮ ለመኖር ለብልጽግናችንና ለሰላማችንም ጥሩ ትልቅ አስተዋጽኦ ያደርጋል። እንደ ኢትዮጵያዊነቴ ደግሞ በጣም ኮራለሁ። ትልቅ የሚያኮራ ድርጊት ነው። ይገባቸዋል።
ዶክተር ተገኘ ወርቅ እርስዎ እንግዲህ የተባበሩት መንግስታት ድርጅት አንደር ሴክሬታሪ ጀነራል ሆነው ለስድስት ዓመታት አገልግለዋል። በዓለም አቀፍ ደረጃ ያለውን ሁኔታ ያውቁታል። ዛሬ የዶክተር አብይ አህመድን ማሸነፍ ተከትሎ ኢትዮጵያና እሳቸው በሰፊው በመገናኛ ብዙሃን እየተጠሩ ነው። በአገር ውስጥ የወሰዷቸው እርምጃዎች፣ ነጻና ፍትሃዊ ምርጫ ለማካሄድ ቃል መግባታቸው፣ ኤርትራና ጅቡቲን ለማቀራረብ ያደረጉት ጥረት፣ በኬንያና በሶማሊያ መካከል ተፈጥሮ የነበረውን አለመግባባት ለመቅረፍ መስራታቸው፣ በሱዳን ለተፈረመው የሰላም ስምምነት የእርሳቸው ጫወቱት ሚና ሌሎችም እየተጠቀሱ ነው የሚገኙትና ኢትዮጵያ በዚህ ሁሉ ምንድነው የምትጠቀመው? አንድ ሰው የኖቤል ሽልማት ሲያሸንፍ ያንድ ሀገር መሪ አገሪቷ ከግለሰቡ በተጨማሪ ከመሪው በተጨማሪ ምኖራት
ትልቅ አስተዋጽኦ ነው። ሁለተኛ ተመልካች ከውጭ ሀገር ጋር በሚኖረን ግንኙነት ለኢኮኖሚ ፕሮስፐሪቲና ለመሻሻል ለምናረጋው ጥረት ከውጭ ግንኙነት ጋር ፖዚቲቭ የሆነ አስተዋጽኦ ይኖራል።
አዎንታዊ የሆነ አስተዋጽኦ
ሁለተኛ አሁን ባለው ሁኔታ የጀመሩትን ጅማሬ ወደፊት ለማስቀጠል የውጭ እርዳታና የውጭ ድጋፍ ኢንተርናሽናል ሰፖርት ለማግኘት ይቻላል። ሶስተኛ በትንንሽ ነገሮች የሚቆራቆዙን አሁን ኢትዮጵያ ተዳክማለች ውስጣዊ ችግር አላት ከሚል አንዳንድ አግሬሲቭ የሆነ እርምጃ የሚወስዱ ኔሽኖች አሉ። ለምሳሌ እንደ ግብጽ እና ኢትዮጵያ ይሄን ሪኮግኒሽን ማግኘቷ በኢንተርናሽናል ፎረሙም ለምናረጋው የመደራደርና የመቆምንትን ድጋፍ ያስገኝልናል።
ዓለም አቀፍ መድረክ
አዎ። ስለዚህ ትልቅ አስተዋጽኦ ያደርግልናልና ለኛ ጥሩ አስተያየት ነው። ይሄንን እሴት ይዘን ያንን መመንዘር የምንችልበት አስተዋጽኦ ይሆናል ብዬ ገምታለሁ።
ደራሲና የማህበረሰብ ጤና አማካሪ የሆኑት ዶክተር ኤርሲዶ ለምቤቦም ሽልማቱ ያለውን ሰፊ ትርጉም አብራርተዋል።
በጣም ደስ ብሎኛል። ያው ጠቅላይ ሚኒስትሩና ሀገሪቷ እንዳሸነፈች ነው የምቆጥረው። ሰላም እንዳሸነፈ እቆጥራለሁ። ብሔረተኝነት እንደተሸነፈ እቆጥራለሁ። እንደዛ ነው የማይሆን።
እንግዲህ ሽልማቱ ሲሰጥ የእሳቸው ስኬቶች ተዘርዝረዋል። በተለይ ለእርስዎ የሚያመዝነው የትኛው ነው? ጠቅላይ ሚኒስትሩ በአንድ ዓመት ውስጥ ከሰሯቸው እንግዲህ የኖቤል የሰላም ኮሚቴው ሰብሳቢ በአንድ ዓመት ውስጥ የሰሩት ስራ ለዚህ ሽልማት ያበቃቸዋል ብለዋል። በአገር ውስጥም በውጭ
ለእኔ ትልቅ ሚዛን የሚደፋው ነገር በተመረጡ ጊዜ ለዚች ሀገር የሰጡት ተስፋ፣ እዛ ባለሲመታቸው ላይ ያለው ንግግር እና እዛ ላይ እንደ ፍኖተ ካርታ የተቀመጠው ንግግር ነው ትልቁ ለእኔ። ከዛ ሲጥል በጎረቤት ሀገሮች የተሰራው የሰላም ስራም ቀላል የምትለው አይደለም። ከኤርትራ ጋር ያለው ስራም ትልቅ ብዬ ነው የምወስደው። ሱዳንን ስለማውቅ የሱዳን ናት የፊክስ ማድረግም ትልቅ ነገር ነው። ግን ኢትዮጵያ ውስጥ የፈጠሩት ተስፋና ኢትዮጵያ ትልቅ ሀገር እንደምትሆን ያሳዩት ነገር እና በአጠቃላይ እኔ ለቀጥሎ ለሚሰሩት ስራ የተከፈለ ቀብድ ነው፣ ዳውን ፔመንት ነው ብዬ ነው የምወስደው። ከስራውም በላይ ማለት ነው። ከስራው የሰሩት ቀላል አይደለም፣ ግን ከስራው በላይ ካሁን በኋላ ለሚሰሩት ስራ ተሰጠ ቀብድ ነው ብዬ ነው የማስበው እና ከምንም በላይ ግን ለኢትዮጵያ ስጦታ ነው ብዬ አስባለሁ እና ዓለም አይኑ ኢትዮጵያ ላይ እንዳለ ያሳየበት ነው ብዬ ነው የምወስደው። ዓለም ሲሪየስሊ እንደሚያየን እንደ ሀገር ሲሪየስሊ እንደሚወስደን እንደ ምስራቅ አፍሪካ ትልቅ ሀገር እንደ የአፍሪካ ዩኒየን መቀመጫ ትልቅ ሀገር ለአፍሪካ ሰላም ለአፍሪካ ልማት ለ110 ሚሊዮን ህዝብ ትልቅ ሀገር እንደሆነና ዓለም እንዳረሳን የተረዳሁትና ደስታ የፈጠረልኝ ነገር ያለ
ኢትዮጵያ ከዚህ በኋላ ትንሽ ነገር አይመጥናትም ያሉት ደግሞ በስፖርት በንግድና በፖለቲካ ዘርፎች ተሳትፏቸው የሚታወቁት የቀድሞው የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ ናቸው።
በእውነት እጅግ በጣም ነው ደስ ያለኝ። በመጀመሪያ ደረጃ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና ለኢትዮጵያ ህዝብ እንኳን ደስ ያለን እላለሁ። ኢትዮጵያ ታሪክ ትልቅ ስፍራ የተሰጠው ነው። በአሁኑ ሰዓት እየተረዳን ያለ ነው ኢትዮጵያ በመሪዋ ትረት በህዝቦቿ ትረት እየተረጃ ላይ እንዳለች ነው። የዓለም ህዝብ ደግሞ ከኛ እየተበቀ ያለው እንደዚሁ በይቅርታ በመረት ልብ መሰባሰብ እንዳለብን፣ አንዱ ለአንዱ በጎ ማሰብ እንዳለበት፣ ለልማታችን በጋራ መነሳት እንዳለብን፣ ለዲሞክራሲያችን በጋራ መነሳት እንዳለብን፣ ኢትዮጵያ ከእንግዲህ መሪዎቿም ፓርቲዎቹም ቢሆኑ ዜጋውም ቢሆን ትንሽ ነገር አይመጥነውም ብሎ ነው የዓለም ህዝብ የሚጠብቀውና የኢትዮጵያ ህዝብ በመጀመሪያ ደረጃ እንኳን ደስ ያለው ክቡር ጠቅላይ ሚኒስትራችን ቤተሰቦቻቸውን በሙሉ እንኳን ደስ ያላቸው ማለት ፈልጋለሁ።
የጠቅላይ ሚኒስትሩን የሥራ ትጋት በቅርበት የመመልከት እድል እንዳለው የገለጸው መዋዘ ጥበባት ዳንኤል ክብረት በበኩሉ የሚገባቸውን እንዳገኙ ይናገራል።
በጣም ነው ደስ ያለኝ። አንዳንዴ ቋንቋ በጣም ደካማ ነው፣ ሀዘንንም ደስታንም ለመግለጽ የእሳቸውን ጥረት አያለሁ በቅርበት ፍላጎታቸውንም ለመርዳት ሞክራለሁ። ራዕያቸውንም ብዙ ጊዜ በተለያየ መንገድ ሲገልጹ ታያለሁ እና እንዲህ አይነት ሽልማቶች እንደ ባለም ላይ ይገባቸዋል ብዬ ከማስባቸው በእኔ እውቀት ልክ አንዱ እሳቸው ናቸው። ጥረታቸው አንዳንዴ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም ይላል እዛ መጽሐፍ ቅዱስ ላይ እና በቅርበት የሚያቀህና በሩቀት የሚያቀህ ሰው የሚመዝንበት በጣም ይለያያል። አንዳንድ ጊዜ ወጣ ስትል ከስሜት የመራቅ እድል ስላለህ ማለት ነው። ራቅ ስትል ከስሜት የመራቅ እድልና ትንሽ የማመዛዘን እድል ይሰጥሃል። ጥስት ገባ ደግሞ ትንሽ ስሜታዊ መሆን እድል ይከፍትልሃልና ያ ልዩነት የፈጠረው ይመስለኛል። ግን በጣም ነው ደስ ያለኝ። እኔ እስከዛሬ ከሰሩት በላይ ወደፊት እንዲሰሩ ትልቅ ሸክምም ትልቅ አደራም ዓለም የጣለባቸው ይመስለኛል።
መጋቢት 24 2010 ኢትዮጵያን የመምራት ኃላፊነት የተረከቡት ጠቅላይ ሚኒስትር አብይ አህመድ ለዓለም አቀፍ ክብር የበቁት በከፍተኛው ስልጣን ላይ 2 ዓመት እንኳን ሳይቆዩ ነው። 2 ዓመት እንኳን ሳይሞላቸው ነው። የሥራ ፍጥነታቸውን፣ የመፈጸም ብቃታቸውን የሚናገሩ በርካቶች በአጭር ጊዜ ብዙ መስራት መገለጫቸው እንደሆነ ያስረዳሉ። የቤተ መንግሥቱ እድሳትና በዚያው ግቢ የሚገኘው የአንድነት ፓርክ ግንባታ የተጠናቀቀበትን ፍጥነት የተመለከቱ እንግዶች ትናንት በመረቃው ሥነ ሥርዓት ላይ ያንጸባረቁትም ይህንኑ ነበር። ከመንግሥት መሥሪያ ቤቶች፣ ዓለም አቀፍ ድርጅቶችና ተቋማት የእንኳን ደስ ያለዎት መልእክቶች እንደቀጠሉ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን እናመሰግናለን። አድማጮች፣ በዘንድሮ የሰላም ኖቤል ሽልማት ዙሪያ የተሰናዳው ልዩ ዝግጅታችን ይቀጥላል። የጠቅላይ ሚኒስትር አብይ አህመድን የኖቤል ሽልማት አሸናፊነት ዜና ተከትሎ ከሀገር ውስጥና በዓለም አቀፍ ወይም የተሰጡ አስተያየቶች ደርሰውናል። በተከታታይ እናቀርባለን። መለስካቸው አመሃ ከአዲስ አበባ የፖለቲካ ተቃዋሚዎችን አስተያየት ይዟል።
ዛሬ ከእኩለ ቀን በኋላ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የዘንድሮው የሰላም የኖቤል ተሸላሚ መሆናቸው ይፋ ከተደረገበት ክስበት ጀምሮ ጉዳዩ አዎንታዊ መልኩ ምንም ያልተሰማቸውም አልጠፉም። ሌሎች ደግሞ ሽልማቱ በምን መለኪያ እንደሚሰጥም ግራ ገብቶናል የሚሉ አልጠፉም። ቪኦኤ የብዙሃኑ ሕዝብ አስተያየት እንዳለ ሆኖ የአንዳንድ ተቃዋሚ ወይም ተፎካካሪ የፖለቲካ ፓርቲ መሪዎችን በጉዳዩ ላይ አነጋግሮ ነበረ። የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት አቶ ሙላቱ ገመቹ ሽልማቱን በተመለከተ ይህን ብለዋል።
ከምን አንጻር እንዳዩት አላቅም። እንግዲህ የዲፕሎማሲውን ነገር አይቶ እንደሆን ያንን ግምት ውስጥ ከማስገባት ሽልማት ተሰጥቶ እንደሆን አላቅም። እሳቸው ወደ ስልጣን ከመጡ ጊዜ ወዲህ በሀገሪቷ ውስጥ እንግዲህ ብዙ የተለያዩ ችግሮች ገጥመውናል። የሰብአዊ መብት አለመከበር፣ ጸጥታ የመጥፋት የመፈናቀል፣ ሰዎች ከቦታ ወደ ቦታ ለመዘዋወር ያለው ችግር፣ በተለይ ምዕራብ ኦሮሚያን እንደዚሁም ደቡቡን በሚመለከት አሁን ደግሞ በአማራ ውስጥ ያለው ከትግራይ ጋር ያለው እዚህ የአገር ውስጥ ያለው ችግር እንዳለ ነው። እንግዲህ እነዚህ ሸላሚዎች ያዩት በተለይ ጥሩ ነገር ተሰርቷል ብለን በዲፕሎማሲው ስናይ የኤርትራና የኢትዮጵያ ግንኙነት በአፍሪካ ቀንድ ላይ መንግስታት የመቀራረቡ ጉዳይ እንግዲህ ይሄ ትልቅ ክሬዲት አሰጥቶ እንግዲህ ለዚህ ሽልማት ካበቃቸው ደስ የሚል ነው። በዚህ አንቀናቀንም። ነገር ግን በውስጥ ሀገሪቷ ሰላም በሚመለከት ምንም የታየ ለውጥ የለም። ይሄ እንግዲህ በእኛ በኩል ያሳስበናል። የህዝቦች ህይወት ማለፍ፣ የንብረት መውደም፣ እነዚህ ሁሉ አሳሳቢ ጉዳዮች ናቸው የሚሰሙን።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ መሪ ፕሮፌሰር ብርሃኑ ነጋ ደግሞ ጠቅላይ ሚኒስትር አብይ አህመድ ሽልማቱን እንደሚገባቸው አምናሉ።
20 አመት በላይ ምንም ወይ ጦርነት አልሆነ ወይ በኤርትራና በኢትዮጵያ መካከል የተፈጠረውን ግጭት በሚመለከት ለፈጪ አስቸግሮ የነበረን የጎረቤት ሀገሮች ግጭት በጣም ባጭር ጊዜ በጣም ቦልድ በሆነ ግልጽ በሆነ እርምጃ ወደ ሰላም ፍቱን እንዲመለስ ማድረጋቸው በአካባቢው ሀገሮች ውስጥ በሚፈጠሩ ግጭቶች ይሄ የአፍሪካ ቀንድ የሚባል ቀጠና ሁልጊዜ ግጭት ሁልጊዜ የትርምስ በሆነበት ሁኔታ ኢትዮጵያ እንደ ሀገር በማህበረሰብ መካከል ግጭቶች እንዳይኖሩ ሰላም እንዲመጣ ከራሱ ከኢትዮጵያ አልፎ በጎረቤት ሀገሮች የወሰዷቸው የተለያዩ የዲፕሎማሲ እንቅስቃሴዎችን እነኝን ሁሉ ደምረህ ስታይ በደንብ ይገባቸዋል ብዬ አምናለሁ።
ይሄ ብቻ አይደለም፣ የኖቤል ሽልማት ከዚህ በፊት ለተሰራው ብቻ ሳይሆን ለማበረታቻ እንደሆነም አስረድተዋል ፕሮፌሰር ብርሃኑ።
የኖቤል ኮሚቴው የሰጠው ለምን ለሳቸው እንደፈቀደ በሰጠው እንት ላይ እንዳሳየው ኢንካሬጅ ለማድረግ ለማበረታታት ወደፊትም የጀመሯቸው እነኚህ የተለያዩ የለውጥ ሂደቶች ወደ ዲሞክራሲያዊ ስርዓት የሚከዱን ሂደት እንዲገፉበት ለማበረታታትም ነው። በሰብአዊ መብቶች ላይ ሰኞችን መፍታት ምን እነኚህ የወሰዷቸውን እርምጃዎች የዚህ ሁሉ ጥቅል ውጤት መጨረሻ ላይ ወነተኛ ዲሞክራሲያዊ ስርዓት መፍጠር ነው በዚህ ቻገር ላይና ያንን ሂደት ከዳር እንዲያደርሱ ለማበረታታትም ነው የተሰጠውና እሱም ይሄ ሁለተኛው ዓላማ የማበረታታቱም ዓላማ ትልቅ ነው ብዬ አስባለሁ።
ፕሮፌሰር ብርሃኑ ሽልማቱን ሌላ ገጽታም ያብራራሉ።
ዶክተር አቢባ አሁን ጊዜ በዓለም አቀፍ ደረጃ በዚህ ምክንያት ታዋቂ የሆኑ ሰው ናቸው። በዚህም ምክንያት ደግሞ የሚጠበቅባቸው እንደከዚህ በፊቱ አይደለም። አስቸጋሪ ሁኔታ ነው ያለው። ኢትዮጵያን ዲሞክራሲያዊ ማድረግ ቀላል ነገር አይደለም። ሁሉ ነገር አልጋ ባልጋ በሆነበት ሀገር ላይ ዲሞክራሲ አመጣ ተብሎ ሰው አይሸለምም። እንዲህ አይነት አስቸጋሪ ሁኔታ ላይ ይሄንን ነገር ማድረግ በመቻላቸው ነው ወደፊትም ይሄንን የዲሞክራሲያዊ ስርዓት ግንባታ ከዳር የማድረስ ከነ ችግሮቹ እነኚህ ችግሮች አውጥቶ በብልሃት በጥበብ ወደ ወነተኛ ዲሞክራሲያዊ ስርዓት እንዲሄድ እንዲሰሩበት ለማበረታታት ነው ይሄን እንትን የተሰጣቸው። አይ ቲንክ እሱም ትክክል ይመስለኛል። ያንን ለማድረግ በሚሄዱበት መንገድ ወነተኛ ዲሞክራሲያዊ ስርዓት ለመፍጠር በሚሄዱበት መንገድ ይሄ የሳቸው ብቻ ስራ አይደለም፣ የሁላችንም ኃላፊነት ነው። ሁላችንም በጋራ ተረዳድተን ይሄን ሀገር እዛ ቦታ ላይ ማድረስ ይጠበቅብናል። እና እንዲያውቁት መፈልገው እኛ በዚህ ጉዳይ ላይ ሀገሪቱን ወደ ወነተኛ ዲሞክራሲያዊ ስርዓት መቀየር ሂደት ላይ የሚወስዷቸውን እርምጃዎች የምንደግፍ መሆኑና ተባብረን የምንሰራ መሆኑን እንዲያውቁት ፈልጋለሁ በዚህ አቀጣሚ።
ለመሆኑ ያገኛሉ የሚል ግምት ነበር ወጥርሰው?
ከሰሞኑ በነበሩት በሚዲያ ላይ በሚወጡት ማን ነው ቀዳሚ እንትን ያለው ሁለተኛ ከታይ ማን ነው ምናምን የሚል በየቦታው የሚወጡ አርቲክሎች ነበሩ። እነሱን ሳይ የማሸነፍ እድላቸው ከፍተኛ እንደሆነ በተለይ ከትራንት ጀምሮ ጠርጥሬያለሁ እና ተስፋም ሳረግ ነበር አይሆፕ ያገኙታል እያልኩና በጣም ነው ደስ ያለኝ።
ይረዳናል ብለው ያስባሉ? ይሄ ሽልማት ለኢትዮጵያ ለሀገር በተለይ አሁን የተጠቀሷቸው ችግሮች እንደ መፍቻ እኮ ባይሆን ይረዳል የሚል እምነቱ አለ
ነው? በጣም አለኝ። አክቹሊ የእሳቸውን ማግኘት አንዱ የፈለኩበትም ለግል ዝናቸውና በግልም ይገባቸዋል ብዬ በማመን ብቻ ሳይሆን ለሀገራችንም ይጠቅማል፣ ለሀገራችንም የዲሞክራሲያዊ ስርዓት ሂደት ይጠቅማል። ኢትዮጵያ በመጀመሪያ ጊዜ ነው በታሪኳ እንዲህ አይነት ዓለም አቀፍ እውቅና ያገኘ መሪ ያላት እና ይሄንን ኃላፊነት ዶክተር አብይ በቀላሉ ይወስዱታል ብዬ አላምንም። በከዛም ባሻገር ግን እንዲህ አይነት መሪ መኖራቸው ኢትዮጵያ በአፍሪካና በአካባቢው ሀገራት የሚኖራትን የወደፊት ዲፕሎማሲ ሚና የሚያጠናክር ነገር ነው።
ከኦሮሞ ነጻነት ግንባር ኦነግ ጀነራል ኃይሉ ጎንፋ አስተያየታቸውን ለቪኦኤ የሰጠው ነበረ።
ይሄ ሰላም በመሰረቱ የሰላም ሽልማቱ እንደ ስሙ በአካባቢው በሀገሩ በቀየው በቤተሰቡ ሰላም ያመጣል ብለን እንገምታለን። ይሄን አጋጣሚ ተጠቅሞ የሀገራችን ሕዝብን በመወያየት በመመካከር በጋራ እናድጋለን የሚል መልእክት ያለው ስለሆነ በጋራ ተመካክሬ ነገራችን ፍጹም ወደ ሰላማዊ ወደሆነ እንድና በጋራ እናድግበት አቅጣጫ እንድንከተል እድል እንሰጠን ብለን እንገምታለን። በሶስተኛ ነጥብ ደግሞ በጎረቤት ሀገሮች በአካባቢያችን ከዚህ በፊት በሚረቡም በማይረቡ ሲዋጉና ሲጨቃጨቁ እንቅፋት ሲፈጥሩ ስብሳቸው ወደ ኋላ ነው ወጥተተኝ ከታ አላስመጣም። ስለዚህ እንዲህ በጋራ ሲሰሩ የሽልማት የቀንድ አፍሪካ የጠቅላላ አፍሪካ ኩራት ነው። ስለዚህ አሁንም ሰላም ፊቷን ወደዚህ ባዞረች ጊዜ ጥሩ ነገር በመስራት ከመመካከር ከህዝቦቻችን ጋር ሆነን ሰላም እናመጣበት የአካባቢው ሰላም የአካባቢው ግንኙነት የአካባቢው የጋራ ማደግ ሳቢው ተቋራ የሚሆንበትን አጋጣሚ ፈጥሮልናል የሚል ነገር አለን።
መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው ለዘገባው እናመሰግናለን። አድማጮች፣ አሁን ከመቀሌ ወደ ተናቀረ ሌላ ዘገባ ነው የምንወስዳችሁ። ዘገባችን ሙልጌታ አጽባሃ በከተማይቱ የተለያዩ አካባቢዎች ተዘዋውሮ የነዋሪዎችን አስተያየት ይዞ ቀርቧል።
የትግራይ ብሔራዊ ክልላዊ መንግስት የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የሰላም ኖቤል ተሸላሚ በመሆናቸው የተሰማው ደስታ ገልጿል። የክልሉ መንግስት መልእክት በክልሉ በሚገኙ ሚዲያዎች እንደተገለጸው ሽልማቱ ጠቅላይ ሚኒስትሩ በኢትዮጵያ ሰላም እንዲረጋገጥ አጠናክረው እንዲሰሩ የሚያግዛቸው እንደሚሆን እምነቱ ገልጿል። በሽልማቱ ዙሪያ አንዳንድ የመቀለ ከተማ ነዋሪዎች አስተያየት ጠይቀያለሁ። አቶ አተክልት ተፍላይ፣
ዛሬ ዶክተር አብይ አህመድ ሽልማት በኔ በኩል በጣም የሚገርም እንትን ነው። ምክንያቱም በተፈናቀሉበት ሰዓት ወቅት እንደዚህ አይነት ይገባል የሚል ሐሳብ በኔ በኩል ተቀባይነት የለው። ስለ ኤርትራ አሁን የሰላም ሁላችንም እንፈልገው ነው። በሳቸው ሰዓት መፈጸሙ ትልቅ ስራ ነው፣ የሚካድ ስራ አይደለም፣ ቆንጆ ነው። ግን ኤርትራ ሰላም ተደረገ ተባለ እንጂ ሰላም ሆኖ የተከፈተ ነገር የለም። ምንም አይነት ድንበሩ ተዘግቷል። ከዛ በኋላ የተደረገ ነገር ይሄንን ሲሸለሙ እሳቸው መዘጋቱ ሲያቃሉ ወይ ለሰላም ተብሎ ለአንድ ወር ብቻ የማይሞላ ተከፍቶ መዘጋቱ ይሄ ያሸልማል ወይ? ይሄ እኔ በኔ በኩል በጣም የሚገርም ነገር ነው።
ራህዋ ኃይለ የተባለች የከተማዋ ነዋሪም ከአቶ ተክልተ ሐሳብ ጋር እንደምትስማማ ትገልጻለች።
ብዙም አላስደሰተኝም፣ ሰላም የለም፣ ብዙ በሁሉም ተዘግተዋል። ተከፍተዋል የተባሉት ቦታዎች ተዘግተዋል። አሁንም መሸለማቸው ለዛም ያበቃ ስራ አልሰሩም እና የመሸለማቸው ትርጉም ብዙም አልገባኝም።
መትከል ፍጹም የተባለ የመቀለ ከተማ ነዋሪ ደግሞ ተቃራኒ ሐሳብ አለው።
ክቡር ጠቅላይ ሚኒስትር ዶክተር አብይ ዛሬ የኖቤል ፒስ ፕራይዝ ተሸላሚ ሆኗል። በጣም ነው ደስ ያለኝ። በዚህ አጋጣሚ ክቡር ጠቅላይ ሚኒስትር እንኳን ደስ ያሉት፣ እንኳን ለዚያ በቆት ማለት ፈልጋለሁ። በኢትዮጵያና በኤርትራ መካከል የነበረው ጦርነትን ተጋብተን ብዙ ዋጋ የከፈልንበት ችግሮች ነበሩ። ስለዚህ ይሄን ችግር ተፈቶ እነዚህ ወንድማማች ህዝቦች እንዲገናኙ በጋራ እንዲሰሩ ላደረጉት አስተዋጽኦ ይህ ሽልማት ይገባል ባይ ነኝ።
ሽልማት የሚሰጥ ለሰራው ብቻ ሳይሆን ለቀጣይም የተሻለ እንድትፈጽም ነው ብሏል መትከል።
ይህ ሽልማት በእውነት የሚገባ ሽልማት ነው። እንዲሁም ለአፍሪካውያን ለኢትዮጵያውያን በጣም ትልቅ ማሳያ እንደ ትልቅ አቺቭመንት ተደርጎ መወሰድ የሚገባው ሽልማት ነው። የዓለም ማህበረሰብ በሙሉ ኢትዮጵያ ሰላም ሆኗና ሰላማችንን እንድናስቀጥል የራሳቸው ማስተዋጽኦ እንዲያደርጉ እንዲሁም ሀገራችን መጥተው እንዲጎበኙ እንዲሁም የኢንቨስትመንት ስራዎች እንዲሰሩ ትልቅ ጥሪ የሚያደርግና እውቅና የሚሰጥ ነው። ስለዚህ ዶክተር አብይ ይህን በበላይነት ሲመሩ ነበር። ይሄም ይገባቸዋል ባይ ነኝ።
በመቀለ ከተማ ያገኘኋቸው ኤርትራዊ አቶ ዮሐንስ ረዳኤ በበኩላቸው
ሰላም ምክንያት ጥሩ ነበር፣ ከመጀመሪያው ጥሩ ነበር። ከኤርትራ ሰላም ለክልሉ ስለሆነ ጥሩ ነበር፣ አስፈላጊ ስለሆነ ማለት ነው። የዶክተር አብይ እዚህ የሰላም ኖቤል ደግሞ ጥሩ ነበር፣ ግን እንደምንም እንፈልገው አይደለም ማለት እዚህ ያለ እዚህ ኢትዮጵያ ውስጥ ያለ ግጭት ኤትኒክ ግሩፕ ምናምን የሚባል ነገር እንዴት ታየ ነው እና ያለን የኢትኒክ ግሩፕ ትግራይ አማራ ምናምን ምናምን እዚህ ይሄ ሰላም አይደለም ወይ? ሰላም አይስፈልግም ወይ?
ለአሜሪካ ድምጽ ሙልጌታ አጽባሃ መቀለም።
ሙልጌታ አጽባሃን እናመሰግናለን። አድማጮች፣ ቀደም ብለን እንዳስታወቅ ነው የምሽቱ ዝግጅታችን በአብላጫው ከዘንድሮ የኖቤል የሰላም ሽልማት እና ከጠቅላይ ሚኒስትር አብይ ተሸላሚ መሆን ጋር ተያይዞ የተጠናቀሩ ዝግጅቶች ናቸው። ወደ ባህር ዳር ነው ታዲያ የምንሻገረው። አስቴር ምስጋናው ተከታዩን አሰናድታለች።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል የሰላም ተሸላሚ መሆናቸው የጀመሩትን መልካም ስራዎች አጠናክረው እንዲቀጥሉ ይረዳቸዋል ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች አስተያየታቸውን ሰጥተዋል። አቶ ድልነሳ አጋዤ ሽልማቱ ለጠቅላይ ሚኒስትሩ ይገባቸዋል ሲሉ ተናግረዋል።
በመጀመሪያ የሰራቸው ስራ በጣም አሪፍ ነው፣ እጅግ ነው መሸለም ይገባዋል። የመጀመሪያ ስራው አሁን ያለው ሁኔታ ላይ በዚህ በአማራ ክልል ላይ ያለን ሂደት ለማስተካከል ከክልሉ መንግስት ጋር ሆኖ ያለን እነን አሸባሪ የዞሩ አማራ ክልል ለማጥፋት የተነሱት እነሱን ማስተካከል አለበት ብየ ነው እንትን ብለው ከመጀመሪያ ዝም ሲመርጠው እንደ ተጨበጨበለት ጥሩ ስራውን ውጤታማ አድርጎ መዝለቅ ነው ያለበት ብየ ነው መገምተው።
ስሜ ጻይነሽ ብራኑ ባላለው ምኖረው ባህር ዳር ከተማ። የኖቤል ሽልማቱ በመጀመሪያ ያው የዚህ ሽልማት ባለቤት በመሆናቸው በጣም ደስተኛ ነኝ። መላው ኢትዮጵያ ህዝብም በዚህ አጋጣሚ እንኳን ደስ አላችሁ ማለት ፈልጋለሁ በግሌ። ምክንያቱም ጠቅላይ ሚኒስትር ዶክተር አብይ በተጀመረው የለውጥ ሂደት ውስጥ በተለይ በአንኛነት የኢትዮ ኤርትራን የሰላም ለረጅም አመት ከ20 አመት በላይ ተቆራርጦ የኖረውን ህዝብ በማገናኘት እንደገናም በአንድ ቀን ውስጥ ደግሞ ብዙ ችግኞች ከ200 ሚሊዮን በላይ ሽግግሞች በአንድ ቀን ውስጥ እንዲተከል በማድረግ እንዲሁም ሌሎችን በጎ የሚባሉ ተግባሮችን በአንድ አመት ውስጥ በማከናወናቸው በግሌ የኖቤል ሽልማቱ በጣም ይገባቸዋል እላለሁ።
አንዳንድ አስተያየት ሰጪዎች እንግዲህ በአንድ አመት ውስጥ ጥሩ ጅማሮች ቢኖሩ ግን ብዙ ጉድለቶች አሉና ሽልማቱ አይገባቸውም የሚሉ ሰዎች አሉ።
ለቸም ሽልማቱን የሚሰጠው ድርጅት ወይም ይሄንን ያዘጋጀው አካል የራሱ የሆነ መስፈርት አለው ሲገመግም። ስለዚህ በአንድ ሀገር ውስጥ ትልልቅ ስራዎች ሲሰሩ የተወሰነ ጉድለቶች ደግሞ ሊኖሩ ይችላሉ። ስለዚህ ዋናው በዋናነት ለሽልማት ያበቃው በየማምነው የሰራው በጎ ስራ በጣም ሰፊና ተጨባጭ ስለሆነ ነው። በአንድ አመት ውስጥ አንድን ሀገር ወደ ለውጥ ለመውሰድ በሚደረጉ ጉዞ ውስጥ የተለያዩ ነገሮች ሊፈጠሩ ይችላሉ። በአመራርም ጉዳይ ይሁን በከታች ባለው የአመራር ሰጪ አካላትም በህዝቡ መካከል የተለያዩ ልዩነቶች ሊፈጠሩ ይችላሉ። ያ ማለት ግን በተጨባጭ የተሰሩ ስራዎች የሉም ማለት አይደለም በግሌ። ስለዚህ ከተሰራው ስራ አንጻር ያ በሂደት የሚስተካከል ሊሆን ይችላል ጉድለቱ። ሽልማቱን ግን ማግኘት የሚያስችለውን ያክል ሰርቷል ብየንም አመን ዶክተር አብይ።
ሌላው የባህር ዳር ከተማ አስተያየት ሰጪ አቶ ካሳውን ታከለ ከለውጡ በኋላ መልካም የሆኑ ጅማሮች እንዳሉ አምነው በጠቅላይ ሚኒስትሩ ላይ የሚታዩ ክፍተቶችም እንዳሉ ይናገራሉ።
ብዙ የሆነ ለጠቃሚ ነገሮች ሰርቷል በኩል ይገባል። በሌላ በኩል ደግሞ ግን ብዙ ችግሮች በሀገር ውስጥ ችግር እየተፈጠረ እንደዛን መፍትሄ መውሰዱ በኩል ትልስ ዝግመት አለና በዛ በኩል ጥረታ አለ። በበኩል ይገባዋል ወገበ ይገባዋል። እንግዲህ ግን ያን የተጋውን የህዝቡን አደራ ተቀብሎ ግን ተሸለመበትን እንዴት አርጀ ደግሞ ላጨናከረው ብሎ የበለጠ የኢትዮጵያን ችግር መፍትሄ መስጠት ከሱ በበለጠ በጥረት ያስፈልገዋል።
እሺ አመሰግናለሁ።
አስቴር ምስጋናውን እናመሰግናለን። አድማጮች አሁን ወደ ኦሮሚያ ይሆናል የምንሻገረው። የአምቦ ከተማ ነዋሪዎችን አስተያየት ደግሞ ናኮር መልካ እንዲህ አሰናድቷል።
እግዚአብሔር ነው መሰባላሎ በጋዜጠኝነት ኮሙኒኬሽን ትምህርት ክፍል አስተማሪ ነኝ። እንግዲህ ዛሬ ዶክተር አብይ አህመድ የ2019 የኖቤል ፒስ ፕራይዝ እንደተሸለሙ ነው የምንሰማው። እሱ በጣም እንደ አንድ ኢትዮጵያዊ በጣም የሚያስደስተኝ ነው because እሱ የአፍሪካን ኢሜጅ የኢትዮጵያን ኢሜጅ ለኢንተርናሽናል ኮሚኒቲ እያስተዋወቀና ለሰላም የሚሰራ አካል ለሰላም የሚቆሙ ታጋዮች እዚህ አፍሪካ ስም እንዳሉ ለውጪው ዓለም ስላሳየ በጣም ደስ ብሎኛል። በዚህ ረገድ ግን በእኛ በኢትዮጵያ ሰላም ጋር ተያይዞ የሚነሱ የተለያዩ ችግሮች አሉ። ከተለያዩ ተቃዋሚ ኃይሎች ጋር ከተለያዩ ብሔር ብሔረሰቦች ጋር ግጭቶች እነሳሉ። አሁን ዶክተር አብይ የተሸለሙት በዋነኛነት ኤርትራ ጋር ያመጡት ስምምነትና በተለይም በኢስት አፍሪካ ያመጡት የፒስ ሪሌሽንሺፕ እንደ ገለጸው። ስለዚህ ይሄ ተጽዕኖ ፈጣሪነታቸው ወደ ውስጥ ወደ ኢትዮጵያ በመመልከት ኢትዮጵያ ውስጥም ሰላም እንዲኖር ብሔር ብሔረሰቦች በሰላም እንዲኖሩ የተለያዩ ፖለቲካ ፓርቲዎች በሰላም እንዲንቀሳቀሱ ማድረግና ዲሞክራሲው እንዲያድግ ጉልህ አስተዋጽኦ እንዲያደርጉ በጣም ሳጀስት ማድረግ ፈልጋለሁ።
ስሜ ምስካባ ደምሴ የአምቦ ከተማ ነዋሪ ነኝ። ዛሬ ዶክተር አብይ ኖቤል ሽልማት እንዳገኘ ዛሬ ዜና ላይ ሰማሁት ቀን እና በጣም ነው ደስ ያለኝ። ያው ይገባዋል እንዱም ሲያንሰው ነው እንዴ አብይ በጣም ብዙ ነገር ነው የሰራው። ያው ከሰላም አንጻር በሰራው እንዱም የሰራው ነው ያለ አልተከፈለው። ብዙ እንጠብቃለን ብዙ ሽልማት ለሱ። ቢያንስ አሁን ባለው በእኛ በአምቦ ራሱን ለመጣው ሰላም የሶስታውዝ ስላለበት እንደ ኢትዮጵያም ከኢትዮጵያ ውጪ ለሌሎች ሀገሮችም ብዙ ነገር ስላደረገ ይገባዋል።
እሺ ተስፋዬ ገመቹ ባላለው መሰራው አምቦ ዩኒቨርሲቲ ነው። ፕራይም ሚኒስትር አብይ አህመድ ኖቤል ሰላም ሽልማት ተሸላሚ መሆኑን አስመልክቶ ያው በጣም ደስ የሚል ዜና ነው፣ የሚያበረታታ ነው። ያው ያንድ ሀገር መሪ የሰራውን ስራ ሪኮግኒሽን ሲያገኝ የበለጠ ለሀገርም ይሰራል። እንደኛ እንደ ዜጎችም ደግሞ እንደ አንድ ሀገር መሪ ከዚህ በፊት የሰራውን ነገር እናቃለን። ጥሩ ነገር ነው የሰራው። በሱ ስራ እንዲቀጥል እንፈልጋለን። ለሀገርም ብቻ አይደለም፣ በጎረቤት ሀገርም በጣም በርካታ ስራዎችን ሰርተዋል። በሱዳን፣ በሶማሊያ፣ በደቡብ ሱዳን፣ በኤርትራ የተሰሩ ስራዎች ናቸው። ያው የኖቤል ኮሚቴው እንደጠቀሰው ትክክለኛና ተገቢ ስራ ነው። አብዛኛውም ሰው ተቀብሏል። እኔም በኔ በሙሉ ልብ ያው ይገባዋል የሚል አስተያየት ነው።
ስሜ ቪክቶሪ ይባላል። የምኖረው አምቦ ከተማ ውስጥ ሲሆን በዶክተር አብይ ኖቤል ሽልማት በጣም ደስ ነው ያለኝ። የእውነት በቃ ይገባዋል፣ እንደውም ያንሰዋል እንደኔ። እና በጣም ነው ደስ ያለኝ። በጣም እጅግ በጣም በጣም ደስ ብሎናል። መላ ኢትዮጵያ ደስ እንዳለው ደግሞ ተስፋ አደርጋለሁ። ያው ከተመረጠ ሰዓት ጀምሮ እየሰራ ያለውን ስራ በተግባርም እያየ ነው። ወደፊትም ደግሞ ብዙ ራዕዮች አሉት። በቃ ይሄ የሚያጠራጥር ወይም የሚያደራድር ነገር አይደለም። ለዛ በጣም ይገባዋል። በጣም ደስ ብሎኛል።
ስሜ ሽመልስ ሻሸው እባላለሁ። ጤና ባለሙያ ነኝ። ዶክተር አብይ ኢትዮጵያ ውስጥ ሆኖ ለጎረቤት ሀገሮች እንደ ኤርትራና እንደ ሱዳን ለሰሩት ነገር ኖቤል ፕራይስ ይገባቸዋል ብዬ አምናለሁ። ግን ኢትዮጵያ ውስጥ ያለው ሰላም መረጋጋት ያለውን ይህንን ኖቤል ፕራይስ ያሸልመዋል ብዬ አልገምተውም። የሚጀመረው ደግሞ ከኢትዮጵያ ስለሆነ ሰው የራሱን ሲያስተካክል ነው የሌላ ሰው ማስተካከል የሚችለው ብዬ ስለሚያምነው መሆን ያለበት መጀመሪያ ኢትዮጵያ ውስጥ ያሉትን እንደ ምዕራብ ወለጋ እና ወደ ጉጂ ዞን ያለው ደግሞ አልፎም አማራ ክልል ውስጥ ቅማንት ብሔረሰብና ወሎ ላይ እየደረሰ ያለው ጥቃት በመንግስት አካል ስለሆነ ይሄ ለኖቤል ፕራይስ ያደርሰዋል ብዬ አልገምተውም። ግን ለአጎራባች ሀገሮች ያደረገው ነገር ሙሉ በሙሉ ሊያደርሰው ይችላል ብዬ ገምታለሁ። ያመጣው ለውጥና ያመጣው ሰላም መረጋጋትን ስናይ ይገባዋል ብዬ አምናለሁ።
ስሜ ሳሙኤል ለኩን ይባላል። በአምቦ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህር ነኝ። ዛሬ ዶክተር አብይ አህመድ የኖቤል ፒስ ፕራይስ ሽልማት አግኝተዋል። ለዚህም እንግዲህ ትልቅ ደስታ ነው የተሰማኝ። አብይ ከእቺ ሀገር አደጋ ውስጥ በነበረችበት ጊዜ ነው ጠቅላይ ሚኒስትር የሆነው። በወቅቱ ኢትዮጵያውያን ቢያንስ በተለይ አመራር አካባቢ ያሉ ሰዎች አብይን ወደፊት አምጥተው ጠቅላይ ሚኒስትር እንዲሆን ማድረጋቸው ውሳኔያቸው የኢትዮጵያ ሕዝብ ውሳኔ ትክክል ውሳኔ ነው ብዬ ነው የማስበው። ምክንያቱም በወቅቱ ትልቅ ድጋፍ ነበር፣ አብይም ዛሬም ትልቅ ድጋፍ ነው ያለው ለአብይ። ስለዚህ አብይ እንደው ከዚህ በላይም ቢኖርም ይገባዋል ባይ ነኝ።
በጠቅላይ ሚኒስትር አብይ አህመድ የዘንድሮ የኖቤል የሰላም ሽልማት አሸናፊነት ዜና ዙሪያ ከተለያዩ የኢትዮጵያ አካባቢዎች የተሰጡ አስተያየቶችን ነው እያሰማናችሁ ያለ ነው። አብራችሁ እንድትቆዩ አሁንም በአክብሮት እንጠይቃለን። ጠቅላይ ሚኒስትር አብይ አህመድ የዘንድሮ የኖቤል የሰላም ሽልማት ለኢትዮጵያ ሕዝብ የተበረከተ የአደራ ሽልማት ነው ሲል ጽህፈት ቤታቸው አስታውቋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በሰጡት መግለጫ ቀደም ሲል በአብይ ርዕስ እንዳሰማናችሁ ሽልማቱ የሚያዘናጋ ሳይሆን ለበለጠ ስራ የሚያነሳሳና ኢትዮጵያውያን አንድ ከሆንን ምን ማከናወን እንደምንችል ያመላከተ ነው ብለዋል። የጠቅላይ ሚኒስትሩን ስሜት ያጋሩ የቅርብ ሰዎችም እንደ እዳ ይቆጠራል ማለታቸውን ነው የገለጹት። ከተለያዩ የሀገሪቱ አካባቢዎች ያገኘናቸውን አስተያየቶች ስንቀጥል አሁን ደግሞ ዮናታን ዘብዲዮስ የአዋሳን ነዋሪዎች አስተያየት አሰባስቦ የላከልንን እነሆ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሰላም ኖብል ሽልማት ማሸነፋቸውን ዛሬ ድርጅቱ ይፋ አድርጓል። የአሜሪካን ድምጽ ራዲዮም በአዋሳ ከተማ ያነጋገራቸው የከተማ ነዋሪዎች ሐሳባቸውን አጋርተውናል። አቶ ፍራንቱ ተክሌ ጠቅላይ ሚኒስትር አብይ አህመድ በሰላም ዙሪያ ከሚሰሩት ስራ አንጻር ይህ ሽልማት ያንሳቸዋል ነው ያሉት።
ዶክተር አብይ ብቻ አይደለም ተሸለመው፣ መላው የኢትዮጵያ ሕዝብ ነው ተሸለመው። በዚህ በሽልማት ላይ ከፍተኛ የሆነ እንባ ነው ያነቀ። ይህ በአገሪታችን ተሸልሞ የማይታወቅ ነገር በመስማቴ በማየቴ በጣም ደስ ነው ያለኝ። የእሱ ክንውኖች እስከዛሬ ድረስ ታይቶ የማይታወቅ ነገር እያደረገ ነው።
እንግዲህ እስካሁን ባደረጉት ነገር ሽልማት አግኝተዋል። እንደምናየው ሀገር ውስጥ የተለያዩ ከሰላም ጋር የተያዙ ችግሮች እዛም እዚህም የተነሱን የሚገኙት ብቻ ምን ድርማደግ ያለባቸው ጠቅላይ ሚኒስትሩ
አሁን በአገራችን ላይ ያለው ሁኔታ አማራውም ከጉራጌ ጉራጌም ከሲዳሞ ሲዳሞም ከወላይታ ወላይታም አንድ የተጋባ አንድ ስለሆነ የኢትዮጵያን አንድነትን አምኖ ወደዛስ ጉዞ እንዲያደርጉ እያንዳንዱ ግለሰብ ማድረግ የሚገባትን ነገር እንዲያደርጉ ወደ ህብረት ወደ ኢትዮጵያዊነት የሚለውን ነገር እየተከተሉ እንዲሄዱ ይጠበቅባቸዋል። የዶክተር አብይም ሌሎችም ብቻ አይደለም እያንዳንዱ ኢትዮጵያዊ ይሄን ግዴታ መወጣት አለበት። እናንተ አንድ መሆናችን እናንተ ኢትዮጵያዊ መሆናችን አውቀን ተረድተን በዛ መንገድ መሄድ መቻል አለብን።
አብይ አይገባውም ነበር የሽልማት ብሎ የሚያንሱ አሉ።
ይሄን ሐሳብ የሚያቀርብ ራሱን ማጥሰው ነው ያንሰው ነው።
አገሪቷንም ወደ ሰላማዊ ሁኔታ ለመመለስ ጥረት ማድረጋቸውም ተጠቁሟል። ወጣት ዘላለም ማሙም የጠቅላይ ሚኒስትር አብይ አህመድ የሰላም የኖብል ሽልማትን በተመለከተ የተሰማውን ስሜት ነግረውናል።
ሰምቻለሁ በመሸለማቸው በጣም ደስተኛ ነኝ። እንደ ኢትዮጵያ ይህ ሽልማት ይገባዋል ወይ ለሚለው ጥያቄ በጣም ይገባዋል ብዬ አስባለሁ። ብዙ ጊዜ ተለያይተው የነበሩ ህዝቦችን አንድ አድርጓል። እንዲሁም ደግሞ የአሁን የቅርብ ጊዜ የሱዳንን ውስጣቸው የነበረውን ችግሮችን በዋናነት የፈታው ችግሩ እሱ ነው። ጎን ለጎን ደግሞ በሀገራችንም ቢሆን ብዙ ችግሮች ተፈጥሯል በየክልሉ በደቡብ እንደሚታወቀው እንዲሁም በኦሮሚያ በአንዳንድ አካባቢዎች አማራ አካባቢ እንደዛ እነሱን በአጠቃላይ አሁን ላይ ሰላም የሰፈነበት ሁኔታ አለ። ያው እኛ ማዋሳ እንደመኖሬ መጠን ከትንሽ ወራቶች በፊት ጥሩ አልነበረም ከተማዋ ላይ። አሁን ግን በጣም የተረጋጋች ከተማ ነች። ወደ ቀድሞ ማንነቷ የተመለሰችበት ሁኔታ ነው እና ያለው ከዚህ አንጻር ምንም ጥያቄ የለውም አብይ ይገባዋል የሚል ግምት አለ። ግን በቂ ስራ ሰርቻለሁ ብሎ ደግሞ መቀመጥ አለበት ብዬ አላስብም። ምክንያቱም ይሄ አሁን ሰላም የሚመስለው ነገር በዘላቂነት መቀጠል የሚችለው ከታች አትግራውንድ ያሉት ችግሮች ይኖራሉ። አሁንም መስራት ያለባቸው ሳይሰሩ ግን እንዲሁ የተቀመጡ ነገሮች አሉና እሱን ነገር ቢደረግ በጣም ጥሩ ነው የሚል ነገር ነው። እንዲሁም ደግሞ ከደቡብም ውጪ በተለያዩ አንዳንድ አካባቢዎች ጥሩ የማይሆኑ የማይመስሉ ነገሮች አንዳንድ የሚታዩአሉ በሚዲያ ላይ እነሱንም ከምንጫቸው ለማድረግ ትልቅ ስራ መስራት አለበት የሚል ግምት አለኝ በኔው።
ወይዘሮ ሲሚያነሽ ወንድሙ ጠቅላይ ሚኒስትር አብይ አህመድ የሰላም የኖብል ተሸላሚ በመሆናቸው መደሰታቸውን እየገለጹ ናቸው።
በጣም ነው ደስ ያለኝ ይገባዋል ነው ማለት ነው። ኤርትራና ኢትዮጵያ ለ20 አመት ያልተለያይተው ባጭር ጊዜ ሲሱ በመጣ ጊዜ የሰላም ወርቷል። ህዝብ ለህዝብ ተገናኝቷል። በቀጣይም በአካባቢው ላይ የሚያደርገውን ለሰላም ያለው ቁርጠኝነት በዛ የተነሳ ይገባዋል ብዬ አስባለሁ።
ምን ይፈጠርባቸዋል ብለሽ ታስቢያለሽ?
ይሄ ከፍተኛ ኃላፊነት ይጥልባቸዋል ብዬ አስባለሁ። አሁን ባሉት በዚህ በሀገር ውስጥም የሚነሱን ግጭቶች በተለያየ ቦታ ያሉትን ግጭቶች ያንን በጣም ትኩረት ሰጥቶ ሰው ወደ ሰላምና ወደ መረጋጋት እንዲመጣ እንዲሰራ ከፍተኛ ኃላፊነት ይጥልበታል ብዬ አስባለሁ።
ይታገስ ጌታሁን ሽልማቱ ይገባቸዋል። እሳቸው በቀጠናው የሚያደርጉት ያለው ስራ ሌሎችም የአፍሪካ መሪዎች እንደተሞክሮ ሊወሰድ የሚችል ነው። ይህን ሽልማት የሰጠው ድርጅት በትክክለኛው ጊዜ ለትክክለኛው ሰው ሽልማቱን አበርክቷልም ብሏል።
እሳቸው ያደረጉት በአህጉሪቷ ላይ ያደረጉ ያሉት ነገር ለሌላውም የአፍሪካ አህጉር መሪዎች በሰላም መንገድ ላይ ሁሉም ተሳታፊ እንደሆኑ የእሳቸው እንደ አንድ ሌሰን የሚወሰድ ነው እና እሳቸው በአገሪቷ ላይም ያመጡ ያሉ ሰላም የመፍጠር ሁኔታ በአፍሪካ በምስራቅ አፍሪካ ያሉ አገራትንም ከሌላ አፍሪካ ሀገራት ጋር የማስታረቅ ሁኔታዎችንም የሰሩ ያሉ መሪ ስለሆኑ እኔ ይገባቸዋል ብዬ አምናለሁ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዓለም የሰላም ኖብል ሽልማት ሲያገኙ ሀሳባቸውን ለቪኦኤ የገለጡ አስተያየት ሰጪዎች የተሸለመችው ኢትዮጵያም ጭምር ነች ነው ያሉት። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። ጉዳዩ የጠቅላይ ሚኒስትር አብይ አህመድ የዘንድሮ የሰላም ኖቤል ተሸላሚነት ነው። ከተለያዩ አካባቢዎች የደረሱን አስተያየቶች ቀደም ብለን እንዳቀረብ ነው እስከ ምሽቱ 4 ሰዓት እንቀጥላለን። አሁን ወደ ዓለም አቀፍ አስተያየቶች ነው የምንሻገረው። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል እና ሌሎች ድርጅቶች እንዲሁም በውጭ ሀገር የሚኖሩ ኢትዮጵያውያንን አስተያየት ጨምሮ ሰልሞን አባተ ተከታዩን ይዞ ቀርቧል።
አመሰግናለሁ አሉላ። ዓለም አቀፍ ከተማ ከሆነችው ከአዲስ አበባ ልነሳ። እንኳን ደስ አለሽ እናት አገር ኢትዮጵያ ብለዋል ፕሬዚደንት ሳህለ ወርቅ ዘውዴ ዛሬ በትዊተር ገጻቸው ላይ ባወጡት መልእክት። በአገራችን በአራቱ ማዕዘን በዓለም ዙሪያ የምትኖሩ የዚህች የተባረከች አገር ልጆች ሁሉ እንኳን ደስ አላችሁ ብለዋል ፕሬዚደንቷ። የጠቅላይ ሚኒስትር አብይ አህመድ የዘንድሮው የኖቤል የሰላም ሽልማት አሸናፊ መሆን በዓለም አቀፍ ደረጃ ዛሬ ግዙፍ ከሚባሉ አርዕስተ ዜና አንዱ ሆኖ ውሏል። ከየአካባቢው የሚሰሙት ድምጾችም እጅግ የጎሉ ነበሩ። በጃፓን የኤርትራ አምባሳደር ስቴፋኖስ አፈወርቂ ዛሬ በትዊተር ገጻቸው ባሰፈሩት የደስታ መግለጫ መልእክት እንዲህ ብለዋል።
የኖቤልን የሰላም ሽልማት በማሸነፎ ጠቅላይ ሚኒስትር አብይ አህመድ እንኳን ደስ ያለዎት። ኤርትራና ኢትዮጵያ ህዝቦች በደም በላብና በንባ በክፋት ላይ እንደገና ድልን ተቀዳጁ።
ኬንያ ዋና ከተማ ናይሮቢ ላይ የተካሄደ ያለውና ዛሬ የአራተኛ ቀን ስብሰባውን ሲያካሂድ የዋለው የ193 ሀገሮች ተወካዮች የተገኙበት የተባበሩት መንግስታት ድርጅት የአካባቢ መርሃ ግብር ጉባኤ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊ መሆናቸው ዜና ለአጭር ጊዜ ተቋርጦ እንደነበር ናይሮቢ የሚገኙትና በስብሰባው ላይ የነበሩት በኬንያ የኢትዮጵያ አምባሳደር መለስ ዓለም ለቪኦኤ ገልጸዋል። እዚህም እዚያም ስትደውል የነበረችው ያመሸችው ጽዮን ግርማ መስመር ላይ አግኝታቸው ነበረ። መለስ ዓለምን
የተባበሩት መንግስታት የአካባቢ ፕሮግራም አመታዊ ስብሰባውን ናይሮቢ እያደረገ ነው። ዛሬ አራተኛ ቀኑ ነው እና ይሄ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል የሰላም ተሸላሚ መሆናቸው ዜናው እንደተሰማ ስብሰባው በጭብጨባና በእልልታ ነው የተቋረጠው። ለተወሰነ ደቂቃም የልኡካን ቡድኖች ወደ ኢትዮጵያ የልኡካን ቡድን እየመጡ እንኳን ደስ ያላችሁ፣ ይሄ ለኢትዮጵያ የሚገባ ለክቡር ጠቅላይ ሚኒስትሩ ደግሞ የሚመጥን ሽልማት ነው ብለዋል። ከሰዓት በኋላ 8 ሰዓት ስብሰባው በድጋሚ ጀመር። ኢትዮጵያን በመወከል እኔም ንግግር አድርጌያለሁ። ኖርዌይ፣ የመንና ሌሎች ሀገሮችም ለኢትዮጵያ እንኳን ደስ ያላችሁ የሚል ነው። በአጠቃላይ ናይሮቢ እየተካሄደ ባለው ስብሰባ ላይ ያሉ አፍሪካውያን ይሄ የኢትዮጵያ ብቻ ሳይሆን የአፍሪካውያንም ድል እንደሆነ ሲናገሩ ነበር። እስካሁን ለሰራችሁት የተሰጠ እውቅና ወደፊት ደግሞ ለምታካሂዱት ኃላፊነት ነው የሰጠናችሁ። ኢትዮጵያ በአፍሪካ ቀን ሰላምና መረጋጋት ላይ ቁልፍ ሚና እንዳለት፣ የመሪነት ሚና እንደመጫወት እንዳለባት የተሰጠ ኃላፊነት ነው ሲሉ አድንጫቸዋሉ። በጣም ትልቅ ስሜት እየፈጠረ ነው። ከዛ በኋላ የብዙ ሀገሮችን ተወካዮች፣ ሚኒስትሮች የደስታ መግለጫ እዚህ ናይሮቢ እየተቀበልን ነው። አጋጣሚ ሆኖ የተባበሩ መንግስታት ድርጅት የአካባቢ ጥበቃ ፕሮግራም አመታዊ ስብሰባውን እያካሄደ ነው እና 193 ሀገሮች ተወካዮች ናቸው ናይሮቢ ላይ ያሉት። ሁሉም ባላቸው አጋጣሚ ለኢትዮጵያ የሚገባት ነው፣ አንደኛ ከኤርትራ ጋር ለፈጠርነው ሰላም፣ ደቡብ ሱዳን ሰላም እንዲመጣ ላደረግነው ውጤት፣ ደቡብ ሱዳን ሰላም እንዲመጣ እያደረግነው ላለው አስተዋጽኦ፣ እንዲሁም በሀገር ውስጥ ኢትዮጵያ ውስጥ የሰላም የህብረትና አንድነት መንፈስ እንዲኖር ክቡር ጠቅላይ ሚኒስትሩ እያደረጉ ላለው ጥረት የተሰጠ እውቅና ነው። ኃላፊነት አለባት ኢትዮጵያ፣ በተለይም አፍሪካውያኖቹ። ኢትዮጵያ የምንሳሳላት አገር ናት፣ አይከን ናት፣ ትልቅ ኃላፊነት አለባት እያሉ ሲናገሩ አድምጫቸዋለሁ።
የዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር የሆኑት የካሊፎርኒያዋ ዴሞክራቲክ እንደራሴ ካረን ሩት ባስ የዶክተር አብይን ማሸነፍ ለአፍሪካ እንደ ፋና ጠቅሰው ለጠቅላይ ሚኒስትሩና ለኢትዮጵያ ሕዝብ ይገባችኋል ብለዋል። እንደራሴ ባስ በጽሑፍ ያወጡት መግለጫ እንዲህ ይነበባል።
የኖቤል የሰላም ሽልማትን በማግኘታቸው የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን እንኳን ደስ ያለው ማለት ፈልጋለሁ። ኢትዮጵያ ውስጥና በመላ አፍሪካ ቀንድ ሰላምና መረጋጋትን ለማስፈን ቁርጠኝነታቸውን እያሳዩ ላሉት እጅግ ወጣቱ የአፍሪካ መሪ ይህ ክብር በእውነቱ ይገባቸዋል። ባለፈው ዓመት በአፍሪካ እጅግ ለተራዘመ ጊዜ የዘለቀውን ግጭት ያስቆመውን፣ በኢትዮጵያና በኤርትራ መካከል የተደረሰውን ስምምነት ለመፈረም ያሳዩት ደፋርነት በእውኑ አነቃቂ ነበር። ሰላምን ለመጨበጥ፣ መተባበርን ለማጎልበት፣ ዓለም አቀፍ የስደተኞች ሕግጋትን ለማክበር ጠቅላይ ሚኒስትር አብይ አህመድ የያዙት ብርቱ አቋም በመላ ዓለም ስደተኞችን እያስተናገዱ ላሉ አገሮች ሁሉ አርአያ የሚሆን ነው። በጠቅላይ ሚኒስትር አብይ አመራር ኢትዮጵያ የስደተኞችን የልደትና የጋብቻ የምስክር ወረቀቶችን በመመዝገብ የሥራ ፈቃድ እንዲያገኙ፣ መሰናከሎችን በማቅለል እንዲማሩና የመንጃ ፈቃድን ማውጣት እንዲችሉ በማድረግ ከህብረተሰቡ ጋር ለመቀላቀል እገዛ እያደረገች ነው። ሱዳን ውስጥ በሽግግሩ ወታደራዊ ምክር ቤትና በነጻነትና ለውጥ ኃይሎች መካከል ስምምነት እንዲደረስ በመሸምገል በሶማሊያና በኬንያ መካከል ያለውን የባህር ላይ ይገባኛል ጥያቄ ለመፍታት በማደራደር ጠቅላይ ሚኒስትር አብይ ያደረጉት ዲፕሎማሲያዊ ጥረት አካባቢውን ለመቀየርና የአፍሪካን የሁከት የግጭቶችና የድህነት ገጽታ ለመለወጥ ያላቸውን ከፍተኛ ጥረት ያሳየ ነው። በርግጥ በአካባቢው አሁንም ብዙ ችግሮች አሉ። ይሁን እንጂ የጠቅላይ ሚኒስትር አብይ የኖቤል ሰላም ሽልማት ሌሎችም የአፍሪካ መሪዎች በመላ አህጉሪቱ ለሰላም ግንባታና ለእርቅ እንዲቆሙ ያነሳሳቸዋል የሚል እምነት አለኝ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሕዝብ እንኳን ደስ ያላችሁ ይገባችኋል።
በዩናይትድ ስቴትስ ኮንግረስ የአፍሪካ ንዑስ ኮሚቴ ሊቀመንበር ካሮን ባስ መግለጫ ነበር የሰማችሁት። ክቡራትና ክቡራን አድማጮች በዚህ በዛሬው የዶክተር አብይ አህመድ ሽልማት ዜና አምነስቲ ኢንተርናሽናል ዓለም አቀፍ የግጭቶች መፍትሄ አፈላላጊ ቡድን እንዲሁም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ፣ የኬንያ ፕሬዚዳንት ኡሁሩ ኬንያታ፣ ሌሎችም በርካታ ዓለም አቀፍ ስሞችና ገጽታዎች አስተያየታቸውን ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ባወጡት የትዊተር መልእክት ይህ ሽልማት የኢትዮጵያና የአፍሪካ ነው ብለዋል።
ሰለሞንን ለጥንቅሩና መሰግናለን። አድማጮች፣ የኖቤል የሰላም ሽልማትና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተሸላሚ መሆን ያነጋገሩ ሐሳቦችን በተከታታይ ሰሞኑን በምሽት ዝግጅቶቻችን እናቀርባለን። አንድምታውን የተመለከተም ትንታኔም ይኖረናል። አሁን ለምሽቱ የመጨረሻ ወዳደረግነው ዝግጅት እንወሰዳችሁ። የአዲስ አበባ ባላደራ ምክር ቤት ያለ ራሱን የሚጠራው ቡድን በስድስት ነጥቦች ዙሪያ በመስቀል አደባባይ ሰላማዊ ሰልፍ ጠርቷል። የሰላማዊ ሰልፉን እውቅና የሚነፍግ መልስ ከሚመለከተው የመንግስት አካል ከተሰጠ ግን ሰላማዊ ሰልፉ እንደማይኖር የምክር ቤቱ አመራር አካላት አስታውቀዋል። መለስካቸውም ተከታትሎታል።
የአዲስ አበባ ባላደራ ምክር ቤት እየተባለ የሚጠራው አካል ዛሬ ከቀትር በፊት በሰጠው ጋዜጣዊ መግለጫ እንዳስታወቀው ጥቅምት 2 ቀን 2012 ዓ.ም ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 8 ሰዓት የሚዘልቅ ሰላማዊ ሰልፍ በመስቀል አደባባይ ጠርቷል። በሀገራችን ብዙ ህዝብ ዋጋ የከፈለበት የዴሞክራሲና ፍትህ ጥያቄዎች በገዢው ፓርቲ ውስጥና ከገዢው ፓርቲ ውጭ ባሉ ጽንፈኞች መጠለፋቸውን ለመቃወም እንዲሁም ገዢው ፓርቲ አካሄዱን በአፋጣኝ እንዲያስተካክል ለማሳሰብ ሰላማዊ ሰልፉን እንደጠራውም የምክር ቤቱ መግለጫ ይናገራል። ከዚህም ጋር ሰላማዊ ሰልፉ ሌሎች አምስት ግቦች እንዳሉት ይዘረዝራል። በሐሳባቸውና በፖለቲካ ልዩነታቸው የታሰሩ ዜጎች እንዳሉ በመጥቀስ እነዚህ እስረኞች በአስቸኳይ እንዲፈቱ የሚለውና በአዲስ አበባ ከተማ ህዝብ ላይ ልዩ መብትና ጥቅም አለን በሚሉ ቡድኖችና ግለሰቦች እየተካሄደ ያለውን የመብት ጥሰት ለመቃወምና መላ ኢትዮጵያውያን እኩል መብት ያላቸው መሆኑን ማሳሰብ የሚሉት ከሰልፉ ዓላማዎች መካከል እንደሆነ የጽሑፍ መግለጫው ያስረዳል። ይህ ሰላማዊ ሰልፍ ያለምንም ልዩነት እንዲካሄድም ጥሪ ቀርቧል። የምክር ቤቱ አባል አቶ ሄኖክ አክሊሉ፣
ይህ ሰላማዊ ሰልፍ የሀገራችን ህዝብ ብዙ ዋጋ የከፈለበት የዲሞክራሲ፣ የፍትህ፣ የሰላም፣ የፍቅርና አንድነት ጥያቄዎች በህጋዊና ሰላማዊ መንገድ እንዲከበሩ የሚጠየቅበት መሆኑን በመረዳት በብሔር፣ ቋንቋ፣ ሃይማኖት፣ ርዕዮተ ዓለም ወይም የፖለቲካ መስመር ሳይለይ ሁላችንም ንቁ ተሳታፊ እንዲሆን
ምክር ቤቱ ጋዜጣዊ መግለጫውን በሚሰጥበት ወቅት ከጽህፈት ቤቱ ቅጽር ግቢ ውጪ በመሆን የኦሮምኛ ተናጋሪ የሆኑ ወጣቶች የተቃውሞ ድምፅ እያሰሙ ለማወክ ሙከራ ሲያደርጉ ተስተውሏል። የፖሊስ ኃይልም ከመግለጫው በኋላና በፊት በስፍራው ተሰማርቷል። የምክር ቤቱ መሪ አቶ እስክንድር ነጋ በተቃውሞ ድምፅ መካከል ይህን ብለው ነበረ።
እሺ እንሂድ። በነገራችን ላይ እነሱ ማሳባቸውን የመግለጽ መብት አላቸው። እኛ በዛ ላይ ቅሬታ የለንም። በስርዓት እንዲሆን ብቻ ነው የምንጠይቀው። በስርዓት እንዲሆን ነው እንጂ የምንጠይቀው የአዲስ አበባ ባላደራ ምክር ቤትን፣ ሰላማዊ ሰልፉን፣ የያዝነውን አቋም ከምንም በላይ እኛ ከያዝነው አቋም በላይ ዋጋ የምንሰጠው የእነሱ የመቃወም መብት ነው። ለምን በእነሱ የመቃወም መብት ውስጥ የእኛ መብት አለ? መብታችን የተሳሰረ ነው። የአንድ ሳንቲም ሁለት ግልባጭ ነውና ቅሬታ እንደሌለን ህዝብ እንዲመዘግብልን እንፈልጋለን።
ምክር ቤቱ ይህን ሰላማዊ ሰልፍ እንደሚያደርግ ለአዲስ አበባ ከተማ አስተዳደር ሰላማዊ ሰልፍና ህዝባዊ ስብሰባ ጽህፈት ቤት ያስገባውን ይፋ ደብዳቤ ቅጅም ለጋዜጠኞች አድሏል። ይህ ሰልፍ ከዚህ በኋላ በሚመለከተው የመንግስት አካል ቢከለከልስ ምን ታደርጋላችሁ ለሚለው ጥያቄ አቶ እስክንድር ነጋ ምላሽ ሰጥተዋል። የመገናኛ ብዙሃን ባለሙያዎችም ሆኑ ማህበራዊ መገናኛ ብዙሃን ግጭት ቀስቃሽ ዘገባዎች ከማስተላለፍና ከማሰራጨት እንዲቆጠቡ የሰልፉ ጠሪዎች ተማጽነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት በዛሬ ያዘጋጀውን ጊዜ ያበቃ። አስተናገድናችሁ አሉላ ከበደና
ቆንጅት ታየነን። ፕሮግራማችንን ያቀናበረችው ብርሃን ኃይሉ ነች። በእኛ በኩል በሰላም እደሩ። የትግርኛ ስርጭት ይቀጥላል። ነገ በ3 ሰዓት እንገናኛለን። ደህና እደሩ።